አሻም የተከበራችሁ አድማጮቻችን ይህ የቀዳሚ ጨዋታ እንግዳ ዝግጅታችን ነው። የዛሬ እንግዳችን ለረጅም አመታት ኑሯቸውን የመሰረቱት በሎስ አንጀለስ ከተማ ነው። አቶ ሽመል ሳማሬ ይባላሉ። በሙያቸው መሐንዲስ በተሰጧቸው ገጣሚ ናቸው። የህይወት ነጸብራቅ በሚል ድረስ የግጥም ስራዎቻቸውን አሳትመዋል። ከአቶ ሽመልስ ጋር የተጫዋወት ነው በሎስ አንጀለስ ከተማ የአፍሪካን ኮሚኒቲ ሴንተር ቢሮ ውስጥ ሲሆን በሎስ አንጀለስ ቆይታዬ እንግዶቹን ያስተባበሩልኝን ያስተናገዱልኝን የኢትዮጵያ ኮሚኒቲ ማህበሯን ወይዘሮ ሂሩት ዳኘውን እንዳመሰግናቸው ፍቀዱልኝ። እናንተም የጨዋታ አድማጮች የረፍት ጊዜያችሁን ከኛ ጋር በጨዋታ ስለምታሳልፉ የከበረ ምስጋናችን ይድረሳችሁ። የአቶ ሽመልስን ጨዋታ ከግጥም ስራዎቻቸው እንዲሁም ለሳቸውም ሆነ ለእናንተ ከመረጥንላቸው ዜማዎች ጋር በሁለት ክፍል ግብዣ እንዲህ አሰናድተነዋል። በዝግጅቱ እንደምትደሰቱበት ተስፋ እያደረግን በቅድሚያ የዛሬ እንግዳችንን አቶ ሽመልስ አማረን እናስተዋውቃችሁ። አቶ ሽመልስ አማረ ተወልዶ ያደጉት ወሎ ደሴ ነው። የመጀመሪያ ደረጃ ትምህርታቸውን በቴጌ መነንና በዳውዶ፣ ሁለተኛ ደረጃ በወይዘሮ ሲን ትምህርት ቤት ተከታትለዋል። አቶ ሽመልስ በኢትዮጵያ በነበረው የፖለቲካ አለመረጋጋት በጅቡቲ በኩል ወደ ፈረንሳይ ሀገር በመሄድ ለአንድ ዓመት ያህል ቆይተዋል። ወደ አሜሪካ የመጡት በወቅቱ በተለያዩ ሀገሮች ላሉ ኢትዮጵያውያን ጥገኝነት እንዲያገኙ በተዘረጋው ፕሮግራም አማካኝነት ነው። አቶ ሽመልስ ትምህርታቸውን በመቀጠል በካሊፎርኒያ ስቴት ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ተመርቀዋል። በዚሁም ሙያ በካሊፎርኒያ የትራንስፖርቴሽን መምሪያ እንዲሁም የተለያዩ ፕሮጀክቶች ተቆጣጣሪ መሐንዲስ በመሆን ለረጅም ዓመታት ካገለገሉ በኋላ ከ2018 ጀምሮ በጡረታ ካሊፎርኒያ ውስጥ ይኖራሉ። አቶ ሽመልስ በማህበረሰብ አገልግሎታቸው የኢትዮጵያ የትምህርት ማህበር መስራችና ማህበሩን በመምራት አገልግለዋል። እንዲሁም በ2012 በሎስ አንጀለስ የህዳሴ ግድብ ድጋፍ ካውንስል ሊቀመንበር በመሆን የበጎ ፈቃድ ያበረክታሉ። አቶ ሽመልስ ገጣሚ ናቸው። የህይወት ነጸብራቅ በሚል ርዕስ የግጥም ስራዎቻቸውን አሳትመዋል። በስነ ጽሁፍ መስክ ጧፍ በመባል የሚታወቀው በየሶስት ወር በሚታተመው ጆርናል ኤዲተር በመሆን አገልግለዋል። የጠብታ ስነ ጽሁፍ ክለብ አባልም ነበሩ። ይሄ ቃለ መጠይቅ
የአሜሪካ የኢትዮጵያ ሄሪቴጅ ፋውንዴሽን እና
በሸገር 102.1 ሬዲዮ ትብብር በአሜሪካ ለኢትዮጵያውያን ኦራል ሂስትሪ ፕሮጀክት ይሄ ውይይት የተካሄደው በአፍሪካን ኮሚኒቲስ ፓብሊክ ሄልት ኮአሊሽን ኦፊስ ስለሆነ እነሱንም እናመሰግናለን። ዛሬ ማርች 1 ቀን ነው 2023። አቶ ሽመልስ አማረ ከኔ ጋር ናቸው። እኔ ማዛ ብሩ ከሸገር አብረናል። አቶ ሽመልስ ይሄ የበጎ ፈቃድ አገልግሎት አበርክቶ እንግዲህ ይመቻል እዚህ ሀገር ይመስለኛል። እሱ ነው ይሄ ኢትዮጵያን ኤዱኬሽናል አሶሲዬሽን የሚለውን ሳየው ማረከኝ። ምን ሊሆን ይችላል ይሄ ነገር? ወጣቶችን ነው? አዲስ መጪዎችን ነው? ወይስ ማንን ነው ብዬ እና ስለ አላማው ስለ ስራው ብታስረዳ ደስ ይለኛል። ምን ሰራችሁ?
አላማው ምን ነበር የሚለውን ባስረዳሽ ንሰራን እኮ ሲመዘን አንዳንድ ጊዜ ያሳፍራል ማለት። ኤኒዌይ እኔ እንግዲህ ዛገር ከመጣሁ ብዙ ድሮችም ቁቦችም ፖለቲካ ድርጅቶችም ብዙ አሉ። ብዙ ኢንተረስት አላደረጉኝም እና እንደዚህ አይነት ነገሮች አልገባሁም። ይሄኛው ድርጅት የማረከኝ ምንድን ነው፣ እንዴት እንደተጀመረ ብነግርሽ ወደ 96 ይመስለኛል 1996 ላይ ዩኒቨርሲቲ ኦፍ ሳውዘርን ካሊፎርኒያ የሚማሩ ኢትዮጵያኖች እነሱ ናቸው እንዲሸጥ ያደረጉት ስብሰባ ጠሩ። የተወሰኑ ተማሪዎች እና ስራ ላይ ያለን ሰዎች የተለያየ ፕሮፌሽናል ላይ የነበርን እና አስተማሪዎች ምናምን ያሉበት ስብሰባ ጠሩ እና ይህን ስብሰባ የእነሱ እንግዲህ ዋና እንትኑ ምን አይነት ኔትወርክ ፍጠር እንችላለን ተማሪው እና ፕሮፌሽናሉ ስራ ለሚፈልጉ ሰዎች ቱተር ማድረግ ኢንተርቪው ማዘጋጀት ወይንም ደግሞ ስቱደንት አሲስታንት ከግራጁዌት ከማድረጋቸው በፊት ስራ የሚገኝበት ሁኔታ የዚህ አይነት ኔትወርክ ብንፈጥርበት መንገድ አድቫይዝ ብታረጉ ከሚል ነበር ስብሰባውን የጠሩት እና ከተወያየንበት በኋላ ጠቃሚነቱን ሁላችንም እንተረስት አደረገ እና ለምን ድርጅት አንፈጥርም? እንደውም ኮሚኒቲ ውስጥ ይህን ኤጁኬሽን ለምን ፕሮሞት አናደርግም? እነቶን እኔ ተማሪዎችን ብቻ ሳይሆን እኔን እንግዲህ አንዱ የሳበኝ የመጀመሪያ ድርጅት ውስጥ የገባሁት ኤጁኬሽናል አሶሲዬሽን ሪል ይሄ ኮሚኒቲ እዛ ሀገር ውስጥ መጥቶ አንድ ደረጃ ላይ ኮሚኒቲ አንድ ላይ ካላደገ ሀብ ነቨር ቢን ኮሎናይዝድ እንላለን አይደለም፣ ግን እዛ ሀገር መጥተሽ በዛ ሌቨል ኮምፒት ለማድረግ እንትን ካለ የልጅ ልጆቻችን እንደገና ደግሞ ምን ላይ ነው የሚወድቁት ነው የሚለው ነገር ያስፈራ ነበር እና እንደ ትልቅ እንትን ነበር ያየሁት እና እዛ ላይ መስራት ይችላለሁ የሚል ፍላጎት ማደረብኝ።
ምንድነው እንግዲህ አብዛኛው ኢትዮጵያዊ መጣና በተከፈተው ስራ ውስጥ ተውጦ ይቀራል። አሁን ለምሳሌ ብዙ ኢትዮጵያውያን ታክሲ ነዳሉ፣ ብዙ ኢትዮጵያውያን ወይ ራሳቸው ሬስቶራንት ውስጥ ወይ እንደዚህ ይሰራሉ እና ከዛ ከፍ ለማለት ነው አይደለ? ባስተሳሰብም በኑሮ ደረጃም ከፍ ብሎ ለመገኘት ነው። እንደውም አንድ ጥናት ኢትዮጵያውያን መካከለኛ ገቢ ያለው የአሜሪካ ማህበረሰብ ውስጥ ለመግባት ይቸገራሉ የሚል አንድ ጥናት አይቻለሁ። እንግዲህ ትምህርት አንዱ ነው አይደለ?
እሺ እሱ ነው እሱ ነው። እሺ እኔ እዛ ጊዜም ትረስት ያደረገኝ እኛ ተማርነው ሰዎች እድሉ አጋጥሞን ደህና እንትን ላይ ስንሆን ራሳችንን ይዘን ነጭ ሰፈር ነው የምንሄደው። ነጩ አካባቢ ነው ልጆቻችንን የምናስተምረው። ኮሚኒቲ የለም አንድ ላይ እና ትምህርት ስታንዳርዱ ግን ኮሚኒቲ ውስጥ አሁን ለምሳሌ ታክስ መንዳትን ለምን አክሰፕተብል ሆነ ኮሚኒቲ ውስጥ ብለን ከጠየቅ ከሌት ታክሲ አይደለም እንደሚነዳው የሚለው ነገር የሚመጣውም ታክሲ መንዳቱን ኮንፈርታብል ያደርገዋል። ትምህርትን ግን ፕሮሞት ብናደርግ እና ሮል ሞዴልስ ብናሳይ ሁሉም ወደ ትምህርት ሊሄድ ይችላል። ያ ጀኔሬሽን ወደ ትምህርት ከሄደ ልጆችም ደግሞ በዛው ልክ ስታንዳርድ እየጠበቅን እንሄዳለን የሚል እንትን ነበር። ና
ማህበረሰቡ አብሮ ይነሳል
ግን ብዙ ጊዜ የምንፈራው ቶፒክ ነው ዲስከስ ለማድረግ ደፍረሽም መውቀስ ይሆናል ወይም ብትወቅሽም ወይ ደግሞ
የተመቸው አይነት ያስመስላል።
አዎ። እና ደፍረን ያልገባንበት ቻሌንጅ ያላረግነው ነገር ነው። ያ ማህበር ለምሳሌ የሞከርነው ነገር ግራጁዌሽን በየጊዜው እናዘጋጃለን። የተመረቁትን ተማሪዎች ኮሚኒቲው ውስጥ ዝግጅትን አድርገን ፕሮሞሽን ሰርቲፊኬት እንሰጣለን፣ ሪኮግኒሽን እንሰጣለን። ቱተሪንግ ፕሮግራም አዘጋጅተን ነበር ለሚፈልጉት። ለስራ ደግሞ ሞክ ኢንተርቪው ማዘጋጀት፣ ምክንያቱም ፕሮፌሽናል ቦታም ኢንተርቪው ማድረግ ምንም አይዲያ ከሌለሽ አስቸጋሪ ነው እና እሱን ለማዘጋጀት ትምህርት ቤት እያሉ ስራ እንደሚፈልጉ ማድረግ። ሌላ ነገር ደግሞ ጀምረን የነበር ነው እና ኢንተረስቲንግ ጊዜ ብዙ አክሰፕተብ ኮሚኒቲ ሳይቀበለው ሳያየው የቀረው ነገር አንድ ጊዜ አዘጋጀ ነው። እኔ ከተወሰነ ጊዜ በኋላ ስራ አስኪያጅ ኮሚቴ ውስጥ ቸርማን ሆኜ አገልግ እያለሁ ለሁለት ዓመት ያህል ነው። በዛ ጊዜ ለምሳሌ የሞከርነው ምንድን ነበር፣ ሄድ ስታርት እና ጊፍትድ ስቱደንትስ የሚባል ፕሮግራም አለ እዛ ሀገር። ጥሩ የተዘጋጀ ልጆች ትምህርት ቤት ሲገቡ ከሶስት ዓመት ጀምሮ ቤታቸው ቤዚክ ፎኒክስ፣ ቤዚክስ ማትስ ምናምን ማዘጋጀት ይቻል ቤታቸው። እዛ ሲገቡ የጊፍትድ ስቱደንትስ የሚባል ትምህርት ቤት ስታንዳርዱ ለየት ያለ እዛ ውስጥ ይወስዷቸዋል እና ሁሉም ሰው ፕራይቬት ስኩል ተከፍሎ ልጆችን ማስተማር ስለማይችል እንደዛ አዘጋጅተን ያንን አድቫንቴጅ በመውሰድ የተሻለ ቦታ ልጆችን ማስተማር ይቻላል የሚል ነገር አስበን ወርክሾፕ አዘጋጀን። ያንን ወርክሾፕ አዘጋጅተን በየቸርቹ ፍላየር ለጥፈን፣ በየሬስቶራንቱ ፍላየር ለጥፈን አድቨርታይዝ በሚገባ ወርገናል ብለን ስንሄድ 20 ሰው ነው የመጣው
ልጆቻቸውን እንዲያጠኑ ለማድረግ
ለማስረዳት። ወርክሾፕ ያዘጋጀ ነው ምንድን ነው፣ እንዴት ነው ቤታቸው ልታዘጋጁ መጥቸው። ቤዚክ ማቴሪያልስ በርካሽ የሚገዙ ማቴሪያሎች አሉ። እነሱን እንደተጠቅማቸው ልጆቻቸውን ቤት ራሳቸው ማዘጋጀት ትችላላችሁ። ስለዚህ አንደኛ ክፍል ኪንደርጋርደን ሲገቡ የተሻለ ብራንድ ይዘው ይገቡና ጥሩ ትምህርት ቤት ሊገቡ ይችላሉ በሚል ለመርዳት ነበርና 20 ሰው ብቻ መጣ። እዛ ጊዜ ብዙ ልጆች ህጻናቶች ነበር። ብዙ የኛ ጄኔሬሽን መውለድ እኛ እንደውም ቀደም ብለት ስለጀመርን የዛ ጊዜ 7 ዓመት 8 6 ዓመት የሚሆን ልጆች ነበር እንጂ ገና የወለዱ ነበር ጄኔሬሽኑ ነው። ከሀያዎች ውስጥ የተወሰኑት እኛ አማርኛ ታስተምራላችሁ ብለን ነው እንጂ ይህን ማንፈን እዛው ትምህርት ቤት ያገኙት የለም ምናምን የሚል ነገር ነበር። እንትን ያሉትን በተለያየ እንትን ይሄ ድርጅት ያልኩሽ ኤጁኬሽናል አሶሲሽኑ ማደግ ያለበት ድርጅት ነበር። ኢምፓክትም ሊኖረው የሚገባ ድርጅት ነበር። ፕሮፌሽናሉም ሀፍተው አድሚት ሁላችንም መስራት የሚገባን ያህል ሰርተናል አለንም። ኮሚኒቲውም ያንን ነገር አክሰፕት አድርጎ አይቶታልም ማለት አይቻልም። ብዙ ያው የግራጁዌሽን አድርገን ፕሮግራም ከማዘጋጀት ትንሽ ስኮላርሽፕ ጎበዝ ለሆኑ ልጆች መስጠት ምናምን አይነት ነገር ያ ለአስር ዓመት ያህል ተንቀሳቀሰ ድርጅት ነው። ግን ኢምፓክት ያለው ልክ ቻይናዎቹ አካባቢ ወይም ሌሎች ኮሚኒቲዎች ውስጥ ጆዎቹ ኮሚኒቲዎች ውስጥ ምናምን የነበረው አይነት ያህል የዛ አይነት ኢምፓክት መፍጠር አልቻለም። ለምን እንግዲህ መጠናት ያለበት እንትን ነው። እና ብዙውን ነገር ስታዩ ኮሚኒቲው ወይ ቆብ አለው ወይ ድር አለው ወይ ቸርች አለው ወይ ፖለቲካ
ማህበር
ማህበር ወይ
አክቲቪቲ
ወሪ አለው። አዎ ግን ሪሊ ያ ጀነሬሽን ሐላፊነቱን ትንሽ ድኑሮ ልጆችን ላይ ኢምፓክት ኖሮ ነበር ኮሚኒቲው የተለየ ደረጃ ላይ መሆን ይገባው ነበር። ዛገርም እዚህ ብቻ ሳይሆን ስራውት ስቴትና አይኖ ሰክሰስፉል ሆኖ ብዙ ኢትዮጵያኖች አሉ። እሱ የለም ማለት አይደለም ግን አዚ ኮሚኒቲ የተሻለ ቦታ ድንሆን ገባ ነበር ብያስባለሁ። እና እሱ የዚህ አይነት ፕሮጀክት ነበር ማለት
ነው። ጥሩ ፕሮጀክት ነበር በጣም ምክንያቱም ዝም ብዬ ስመለከተው ወይ እዚህ ተወልደው ያደጉ ልጆች በትምህርታቸው ጥሩ አድርገው ይገፋሉ። ነገር ግን ከኢትዮጵያ የሚመጣው ትውልድ በትውልድ ውስጥ ያነሰ ይመጣ ይመስለኛል። የጥናት አይደለም ይሄ የሚያነበብኩት ነገር የለም ግን
የሚታይ
እንደዚህ በማየት በፊት የነበረው ትውልድ ለትምህርት የነበረው ፍላጎትና መስዋዕትነቱንም ለመቀበል ያነሰ ይመጣ ይመስለኛል። እና ያ አስቸጋሪ ነገር ይሆናል። እና ለምንድን ማይማሩት ብዬ ብጠይቅ መልስ ይኖራል አቶሽ መልስ?
አንድ መልስ አይሆንም ግን አዘ ኮሚኒቲ ግን አሁን ምንሽ አሁን ኢትዮጵያ በፊት ስንሄድ ለዲያስፖራው ትልቅ ክብር ነበረው። ኢትዮጵያ ስንሄድ ከአሜሪካን መጡ ምንም እንተኝ ምንም ከአሜሪካን መጡ ተመረቁ
እውቀት እዚህ ነው ያለው።
እየቆየ ግን እዛ ያለው ኮሚኒቲ ገባው አየው አሁን ዲያስፖራው ያለው አመለካከት አሁንና ድሮ አንድ ነው አይደለም። ይሄም ያሳየው ምንድነው እዚህ የመጣው ኮሚኒቲ ራሱንም አልቀየረም እንዴት ለኢትዮጵያ ደግሞ አስባለሁ ባይ ብዙ ነው ወይ በፖለቲካም ድርጅትም በምንም ብዙ ቦታ ውስጥ አክቲቪዝም ውስጥ ይገባል ምን ይጀነ የሚሄደው ለሚለው ግን ምንሽ አንድ ያንዳንዱ ሰው ራሱን ከመቀየር መነሳት አለበት ኦፖርቹኒቲው ካለ እሱ ላይ ትኩረት አለመሰጠቱ ሁለት አክሰፕታብል መሆኑና አይ ነው ቅድም ያልኩት ነገር ነው ለመድፈርና ለምንድን ነው ተብሎ ዲስከስ እንዳይደረግ እስከመፍራት
ድረስ
አንኮንፈርታብል እስኪያደርግ ድረስ ኮሚኒቲ ውስጥ በግል ያወራል ሰው እያስባለሁ ያወራለሁ በግል ግን ኮሚኒቲ ውስጥ ወስደሽ ለምንድን ነው የሁሉ ሰው ታክሲ የሚነዳው ለማለት ይከብዳል። ያ ነገር ካልቸር ከሆነ በኋላ ወይም ከተለመደ በኋላ መሆን የለንበት ነገር አልነበረም። ስታንዳርድ አንድ ጊዜ ከተሰጠ በኋላ ገባ ከዛ በኋላ የሚመጣው ሰው ያያል ያንን ወይም ዘመዱን ያያል ወይም አካባቢውን ያያል ሴትል ያደርጋል በዛው ሌቨል ማለት ነው።
ልክ ነው። አሁን እንግዲህ አሜሪካ የኦፖርቹኒቲ የእድል ሀገር ነው ብዙ ነገር ማድረግ ይቻላል የሚባልበት ሀገር ውስጥ ተቀምጦ ያጠባዋል ማለት ነው።
በጣም ቤዚክ ነገሮችን እዚህ በቀላል ማሟላት ይቻላል። ግባይሽ አሁን መኪና መግዛት፣ ቲቪ መግዛት፣ ጥሩ አፓርትመንት ፈርኒሽ ደሆነ መኖር ምንም ነገር ሰርተሽ የምታሟየው ነው። ቤዚክ ነገር ነው። ቤዚክ ኔሴሲቲ የሚባለው ና ነው እዚህ ሀገር እነሱ አይደል። ከኢትዮጵያ ግን ስታመጭ ፕሮባብሊ እነዚህ ነገሮች ለግዠሪ ሊሆን ይችላሉ። እና ለዛ ነገር ሴትል መደረግ የማድረግ እንትኑ ከዛ ኑሮ ጋር ከማነጻጸር ነው ወይንስ
እድሉ አለ? አዎ
እድሉ ነበር። እድሉን በሚገባ ኮሚኒቲው ተጠቀመበት ለማለት አልችልም።
ልክ ነው። እሱ ስለከለ
አሁንም አይ ቲንክ እንደ ኮሚኒቲ ደፍሮ ዲስከስ መደረግ አለበት ብያስባል። በኢንዲቪጁዋል ሳይሆን ወይንም ሳምንት መፈጠር አለበት ደፍሮ ለምንድን ነው በነጻነት የምንኮራ ሰዎች ተገዝተናናቅም የምን ሰዎች አዘ ኮሚኒቲ ግን ለምንድን ነው ከሌላው ያነሰ ቦታ ላይ ሊሆን የሚገባው የሚለውን ነገር የምታዩ ደግሞ ብዙ ሰው በዚህ ነጻነቱ የሚኮራ ነው። ለሀገር ቤትም ፖሊላስ ለሀገር ቤትም ፖለቲካና ትን አስተያየትም የሚሰጥ ነው። እንዴት ግን በግለሰብ ደረጃ ምን ላይ ነህ የሚለውን ነገር ግን አይጠየቅም። እና ካልቸር እየሆነ መጥቶ እዚህ ደርሰናል።
ወይ በጣም እንደው ጥሩ ማህበር ነበር ብዬ ስላሰብኩኝ ነው። አቶ ሽመልስ የህዳሴ ግድብ ካውንስል ውስጥ ተሳተፋለ
ነበር።
እሺ ይሄ ሁሉም የሚስማማበት ፕሮጀክት ነው አይደል? አንዱ ጥያቄ ደግሞ ሁሉም ሰው የህዳሴ ግድብ ላይ ስምምነት አለው። ለምንድን ነው ሌላው እንደዚህ አይነት ስምምነት የማይኖር? ሌሎች በኢትዮጵያ ውስጥ ስለ ልማት ስለ እድገት የሚታሰቡ ነገሮች ላይ ፖለቲካው ይጠልፈዋል አይደል?
ህዳሴንም ጠልፎት የለ
አሁን ጠልፈው
በፊት
እኛ እዛ ስለነበር
ኢትዮጵያ ውስጥ ምን ሆነ መሰለኝ የህዳሴ ግድብ 2011 ነው ፕሮጀክቱ የተጀመረው። እና ይህ ፕሮጀክት እንደተጀመረ እኔ በጣም በፕሮጀክት ኤክሳይትድ ሆኜ ነበር እና አርቲክል ጻፍኩኝ። ሬነሳንስ ዳም ፕሮጀክት ጎልደን ኦፖርቹኒቲ በሚል አንድ አርቲክል ጻፍኩኝ። እና የአርቲክል ምንድን ነበር የሚለው ሜጀር ናሽናል ፕሮጀክት ነው፣ ይሄ የፖለቲካ ግንኙነት ሊኖረው አይገባም እና አገር ትራንስፈር የሚያደርግ አገራችን ቀይራለን ካል ፋንዳመንታል የሆኑ ነገሮች ላይ ማተኮር አለብን ብዬ አስባለሁ። ትራንስፎርም የሚያደርጉ ነገሮች የኢኮኖሚ እድገት ደግሞ ኢንፍራስትራክቸር ከማሳደግ ነው የሚነሳው። እሱ ሳይኖርሽ ኢትዮጵያ ውስጥ ደግሞ በተለይ ኢነርጂ ምንም ከሌለ ምንም ማድረግ ትችላለች። እና ይህንን ፕሮጀክት ከአገር ኢኮኖሚ እድገት አንጻር ናሽናል ኢንተርፕራይድንም ከማንጻት አንጻር ምክንያቱም የምንኮራው በሶስት ነገሮች ነው ብዙ ጊዜ አይደለም፣ በላሊበላ፣ አክሱምና ፋሲል ግንብ። እነሱ እኮ ሶስቱ ናቸው እኮ የምንኮራባቸው። ግን ሶስቱም የተሰሩት ግን በዲሞክራቲክ በተመረጡ መንግስት አይደለም፣ ፌዴራላዊ ስርዓት ነገር ውስጥ ነው። ግን አሁን ድረስ የምንኮራባቸው አቺቭ የተደረጉ ነገሮች ናቸው። ይሄኛው ደግሞ ከዛም አልፎ ትራንስፎርም የሚያደርግ ፕሮጀክት ነው እና መደገፍ አለብን። ይሄ ማለት መንግስት መደገፍ ማለት አይደለም፣ በዚህ ፕሮጀክት ላይ አንድ ላይ መስራት እንችላለን የሚል አርቲክል ጻፍኩ። ውጭ ያለው ተቀባይነት አልነበረውም። በሙሉ ኢህአዴግን መደገፍ ነው፣ ምንም ነገር መደገፍ ኢህአዴግን መደገፍ ነው የሚል እንትን ላይ ነበር እና ያንን አርቲክል እንደጻፍኩ አፕሮች አደረጉኝ ሰዎች እና የህዳሴ ግድብ አስተባባሪ ኮሚቴ የሚል ስታብሊሽ አደረግ። በጣም ከባድ የሆነ ሬዚስታንስ ነበር ኮሚኒቲ ውስጥ። ስም ማጥፋት፣ መሬት ተሰጥቷቸው ነው ለራሳቸው ጥቅም ነው ምናምን የሚለው ነገር በብዛት እና ስብሰባ ስናደርግ የሚመጡ እና በር ላይ ሰልፈው የሚሳደቡ ምናምን ነበሩ እና ይህንን ህዳሴ ግድብ አስተባባሪ ኮሚቴ ስንፈጥር ህዝቡን ኤጁኬት ማድረግ አለብን። ሪጋርድ ለፍ የተወሰኑ አክቲቪስቶች ናቸው የሚሳደቡት። በኢትዮጵያ እንትን ባይዘው ወይ እንግዲህ ኢትዮጵያ ይመስለኛል ውጭም ብዙ ጥሩ ሀሳብ ያላቸው ሰዎች የማይናገሩት ውስጥ ነው ያሉት። ሳይለንት ማጆሪቲ የሚባለው ነገር ቀላል ሪሶርስ አይደለም ያለው እዛ ላይ። የአፋለው ሞጋፎንን የያዘው እና የሚጮው ነው መድረኩን የያዘው በተለያየ መድረክ እና ደፍሮ መውጣትን ይጠይቃል ከሚል እና ይህ ፕሮጀክት አትሊስት ሊያቀራርበን ይችላል። እኔ እንደውም ይህ ፕሮጀክትን ውጭ ያለው ሰው ፈንድ ማድረግ አለበት፣ የኢትዮጵያ ህዝብ ደግሞ ዝም ብሎ አውጥቶ በዛ ኑሮ እንትን ሲል ውጭ ያለ ነው ፕሮጀክቱን ፈንድ ማድረግ እንችላለን። ከፖለቲካ እናውጣው፣ ከሁለቱም ሳይድ ነው፣ ከመንግስትም አንጻር ከፖለቲካ እናውጣው፣ ከተቃዋሚም አንጻር ከፖለቲካ እናውጣው እና ፕሮጀክቱን ለሀገር እድገት ይጠቅማል ከሚል ለማስረዳት እና እጅገት ለማድረግ ብለን ያ ኮሚቴ ከተፈጠረ በኋላ መመሪያ ወጣ። መመሪያው ምንድን ነው? ያው የመንግስት ፕሮጀክት ስለሆነ በኤምባሲ በኩል ነው፣ ኤምባሲው ናቸው ኃላፊዎቹ፣ ኤምባሲዎች ጋር መሪዎች ጋር የምንሰበሰብ ጋይድላይን እናውጣ። ይሄ ጋይድላይን አንድ እኛ ይሄ የህዳሴ ግድብ አስተባባሪ ኮሚቴ ይህን ፕሮጀክት ብቻ ነው የሚሰራው፣ በዚህ ፕሮጀክት ብቻ ነው። ስለዚህ የመንግስት ተቀጸለ ወይም ካድሬ የሆነ ስራ እንዳንሰራ መንግስት በዚህ በኩል ኃላፊነቱ መውሰድ አለበት፣ ስፔስ መስጠት አለበት። ይህንን ካገኘን እኛ ከፍሮንት መተን ህዝቡን ማስተማር እንሞክር በሚል አንደርስታንዲንግ ፈጥረን ጋይድላይን አወጣን ማለት ነው። የዛ ኮሚቴ መመሪያ ጋይድ እና የመጀመሪያውን ትልቅ እንትን ማስታወቂያ ለማድረግ ማንን እንጋብዝ ከኢትዮጵያ የሚል ጥናት ስናደርግ ዶክተር ያዕቆብ አርሳኖ ዋን ኦፍ ዘ ሊዲንግ እንትን መሆን ስንሰማ እሱን ጋብዘን እናምጣ ብለን እዛ ጊዜ ቸርማን ነበርኩ ኮንታክት አደረግኩት ዶክተር ያዕቆብን እና እሻለን መምጣት ማለት ነው። ከዛ የኢትዮጵያ ኤርላይንስ ደግሞ እዚህ ያለውን ደብዳቤ ጽፈን ትኬት ምናምን ረዱን። ሂልተን ፕሮግራም አዘጋጅተን ዶክተር ያዕቆብን ይዘን ስብሰባ ጠራ ስለ ፕሮጀክት ለማስረዳት። የተወሰነ ሰው መጣ፣ ብዙ ሰው ግን ፍርሃት አለው ውጭ አለው። አንተ ኢህአዴግ ፕሮፓጋንዳ ብቻ ስለሆነ እንትኑ ሁሉን ነገር የሚያያይዝ ከዛ ጋር የሚል እንትን ስላለው ብዙ ሰው የኢህአዴግ ተቃዋሚ ሆኗል ለመምሰል። አንዱ ትልቁ እንትን የእኛ ኮሚኒቲ በተለይ ውጭ ያለው አይ ቲንክ ውስጥ ሀገር ካለ ነገር ያንችም እንጂ እዚህ ያለው እንትን የግሩፕ ሜንታሊቲ ነው ያለው። የራሱን ቆም ብሎ አስበው የነገር ልክ ነው ልክ አይደለም ከሚለው ይልቅ አካባቢ ምንድን ነው የሚለው ብሎ የዛን አይነት ማስተጋባት ግሩፕ ሜንታሊቲ አለ እና ብዙ አልፈለጉም ፓርቲስፔት ማድረግ። አክቲቭ ላይ የሚቃወሙት ስብሰባ መጥተው የሚሳደባሉ፣ ስም የሚያጠፋሉ። ሌላው አንዳንዱ ተደብቆ ወንድ ገዛ ላይናገርም ግን ድፌ እንዳያደርግም ወጥ ወይም ብዙ ነገር አይተናል በዛ ፕሮጀክት እና መጨረሻ በዚሁን ያለ ሰክሰስፉል አልነበረም ያዕቆብ መምጣቱ። ከዛ ድረስ መጥቶ አይደል ነው 200 ሰው መጥቶልን ከሆነ ጥሩ ነው ብዙ አልመጣም። እና ሌላ ጊዜ እንደገና 9 ነው የቆየሁት እዛ እንትን ውስጥ። ከመንግስት በኩልም ደግሞ ፕሬዠር አለ። ከመንግስት በኩል ያለው ምንድን ነው ኤምባሲ ውስጥ ያሉት ሰዎች እዚህ እንትን አንድት ቃላት መቀየር አይፈልጉም ከላይ የመጣውን መመሪያ አንድ ለአምስት እና ደረጃ ልሻል ምንድን ነው አንድ ለአምስት እኔ አንድ ለአስር ደረጃ ምን አገባኝ እኔ አንድ ለአስር ቢደረጃ ምን አገባኝ ሰውን የምንሄድበት መንገድ የሚመጣበት መንገድ ነው ፖሊሲውን በቃ ፍንክች ማለት አይፈልጉም ኢህአደግ የሆኑ ሰዎች እና ኤምባሲዎች እኛን ራሳችንን በጥርጣሬ ነው የሚያዩት ያቱም በዚህ ፕሮጀክት ነው የመጣ ነው እንጂ ከነሱ ጋር አይደለም እና አንድ ጊዜ በየአመቱ እዚህ የኢትዮጵያ በዓል ይከበራል ሎስ አንጀለስ ሊትል ኢትዮጵያ የሚባል አለ ሰምተሽ ከሆነ
አነሳለሁ ብዬ ነበር እሱንም እሺ
ኦኬ ኤኒዌይ ሊትል ኢትዮጵያም ላይ በየአመቱ ፕሮግራም ይዘጋጃል እና መንገድ ተዘግቶ በዓል ሙዚቃ ምናምን ነገር አለና ምግቦች ይሸጣሉ ቡትስ ትከራያሉ ሰው ራሱን እንትን ነው ኦኬ ይሄ ኮሚኒቲ ሆስታይል ነው አይ ኖ እንደማይወደን ይህን ፕሮጀክት ይዘን ስንሄድ ግን ፕሮሞት እናደርጋለን ካልን ደግሞ ደፍረን እንሄድ አለብን ይህን ፕሮጀክት ለማድረግ እዛ ፕሮግራም ላይ ፕሮግራም እናዘጋጅ የሚል ተስማማን በነፃ የሚሰጥ ፍላየር ስለ ፕሮጀክቱ አንድ አመቱ ሆኖ ነው ሁለተኛ አመቱ ነገር ነው እና ገና ብዙ አልተሰራም ቤቶች ተሰርተዋል ኤክስካቬሽን ተጀምረዋል እና ምን ሜጀር እንትኑ ገና ብሪጁ ተሰርቶ ነው የዛን ያለበትን ቪዲዮ ዲቪዲ አምጥተን እሱን ዲቪዲ አባዛን በነፃ ለመስጠት ማለት ነው ዲቪዲ ፍላየር ምናምን አዘጋጅተን ቦት ተከራይተን እንሄዳለን ተብለው እሱን ስናዘጋጅ የመጨረሻ ቀን አምባሳደሩና ምክትሉ ባንዲራው መሄድ አለበት አሉ የኢትዮጵያ ባንዲራ ማለት ነው እኛ የህዳሴ ግድብ አስተባባሪ የሚል ባነር አለን ችግሩን ምንድነው እኛ ባንዲራ ይሄድ አይሄድ ለእኛ አይደለም እንትኑ ግን ኮሚኒቲው የሚፈልገው ባንዲራ አይደለም ምክንያቱም በብዛት ተቃውሞ አለ ይሄ ነው የእኛ ባንዲራ ይሄ ነው የሚለው እና እኛ ይህንን ፕሮጀክት ፕሮሞት ለማድረግ የግድ ይህንን ባንዲራ ይዘን መሄድ አለብንም አይቀርበንም ሰው የሚፈልገው እንደዚህም ሆኖ ስታይል ነው ብዙ ተከራከርንና ለአስተባባሪ እንትን ቮት ተደረገና ባንዲራ መሄድ አለበት የሚለው አሸነፈ ብዙ መንግስት ደጋፊ ስለነበሩበት ገናና ያንን ባንዲራ ፍላየር ይዘን ያንን ሁሉ አዘጋጅተን ያንን ባንዲራ ይዘን ሄድን እንኳን ሊቀርቡን የእኛ ቦት ስታያለ በዚህ በኩል ቲንክ የግንቦት ሰባት ግሩፕ ደጋፊ አለ በዚህ በኩል ሂማን እንትን ምናምን አክቲቪስቲ ግሩፕ አለ በጣም ሆስታይል የሆነ ኤንቫይሮንመንት ውስጥ ቆየንና ድክመታችን እኔ የኮሚኒቲውን ኤክስፔክቴሽን አውቀው ነበርና ሰክሰድ እንዳያደርግ ያደረገን የመንግስትም ካድሬዎች ፕሮብለም ነው እና ብዙ ጊዜ የሚያደክም ነገር ውስጥ ገብቶ ፍሬ ያለው ነገር ሲሆን እንትን ይሻል እና ከዘጠኝ ወር በኋላ ከኮሚቴው ወጣ።
ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቀዳሚ ጨዋታ ነው። እንግዳችን የሎስ አንጀለስ ነዋሪው የምህንድስና ባለሙያና ገጣሚው ሽመልስ አማረ ናቸው። አቶ ሽመልስ ቅድም ስፔስ መስጠት ቢል ነገር ተናገረ ነበርና ብዙ ጊዜ በመንግስት በኩልም ያን ማድረግ ይችላል ምክንያቱም ውጤቱ ነው እኮ መጨረሻ ላይ አይደለም እንጂ እንዴት ማን ሆነ የሚለው አይደለም እንዴ አይነቱ ነገር ብዙ ጊዜ የሀገር ሽማግሌ ያሳጣናል ሀገራችን ውስጥ ኒውትራል የሆኑ ድርጅቶች እንዳይኖሩ ያደርጋል ብዙ ችግር ውስጥ የሚከተን ይሄ ነው አንዱ በዚህ ሲቆጥት አንዱ በዚህ ሲቆጥትና በጣም ያሳዝነኛል እንዴን ነገር ያሳዝነኛልና
በዚህ ነገር ተባብረንና በዚህ ላይ እንስራ ከመአለት ለምን ነው ሁሉ ነገር አንድ ላይ ተደምሮ ተቃዋሚ ወይም ደጋፊ ወይም ተቃዋሚ በሚባለው ብቻ የሚፈረጀው
አንዳንዱ ነገር ከመሳሳትም እኮ ነው ለዛ ጉዳይ ካለው ክብርም ፍቅርም የተነሳ ከመሳሳት የተነሳ ይሄን ነገር አልነካውም የሚባሉ ነገሮች መኖር አለባቸው ኢትዮጵያ ውስጥ አንዱ ትልቁ ችግራችን ይሄ ይመስለኛል ይሄ በነገራችን ላይ ዛም እንደዚህ ነው እንግዲህ
እንደዚህ ላይ መጨረሻው አይ ቲንክ ድኑ ሰምተሽ ከሆነ በእንደዛ አይነት ሁኔታም ሆኖ ወደ 6 ሚሊዮን ብር ሬስ ተደረገ
በጣም ብዙ ብር ነው
ስራውት ዘ ዩኤስ እና የሆኑ ሰዎች ሪፖርት አድርገው ነው መሰል ቦንድ ሸጡ ነበር ቦንድ ነበር የሚሸጠው ሁለት ነገር ስተተፈጠረ አንዱ መንግስት እዛ ሀገር ቦንድ ከመሸጡ በፊት ሌጋል እንትኑ እናወቅ ነበረበት ይቻላል ወይ መሸጥ ይችላል ወይ ይህ ነገር ተነስቶ ነበር እኛ ኮሚቴ ለኢትዮጵያኖች ብቻ እና ትውልድ ኢትዮጵያኖች መሸጥ እንችላለን ለውጭ ነው መሸጥ ማን ይችላል የሚለው ኤክስፕላኔሽን ነው የሰጠን ኤምባሲው ኦኬ ብለን ነው ቦንዱ የተሸጠው የሆኑ ሰዎች ሪፖርት አድርገው ይሆን አሜሪካን ገቨርንመንት ላይ ደረሰ ነገሩ እና የአሜሪካን መንግስት ኢትዮጵያ መብራት ኃይልን ከሰሰ። ወንድ የሚሻለ በእነሱ ሰለሰለ ነበርና ተከሶ እያንዳንዳችን ወንድ ለገዛ ነው እስከ ኢንተረስቱ ድረስ የአሜሪካን መንግስት ከኢትዮጵያ ተቀበሎ በየቤታችን ቸክላከለ።
ያሳዝናል።
አሰማሽ ይሄን ታይ?
እኔ አልሰማሁም በጭራሽ።
በሙሉ 6.6 ሚሊዮን ብር ፕላስ ኢንተረስት ተመለሰ ከዛው ለድካም በኋላ። ነፍስ ታጡ ከሁለቱም ነው። አንድ መንግስት ይሄን ነገር ሌጋል አድቫይዝ ሊኖረው ይገባል ኤምባሲ ነው እንትን ያደርገው። ሌላው ደግሞ በአንድ በኩል ደግሞ ይህን ነገር ሪፖርት አድርጎም እዛ ድረስ መድረስ ያሳዝናል። ግን ተመለሰ ገንዘብ እንደስ ድረስ ይደም
በጣም ያሳዝናል።
አሁን ይሄ ፕሮጀክት የሁሉ ሰው የሚረባረብበት ፕሮጀክት ነበር መሆን የነበረበት።
ልክ ነው ልክ ነው። እንግዲህ ምንድን ነው የህዳሴ ግድብ ትልቁ ፋይዳው ነው የሚባለው? ትልቁ ነገሩ ለሌሎች ግድቦች የሚከፍተው በር ነው አይደል? ይቅርታ ኢንጂነር ናንተ እንደዛ ነው የሚሉት። እንግዲህ ሌሎች እድሎች በዚህኛው ነው እንግዲህ ኢትዮጵያ ይሄንን ግድብ እንዳትሰራ ያለው ትግል እሱን ካሸነፈን ሌሎቹንም እንደዚሁ መስራት ይቻላል የሚለው ሐሳብም ጭምር ነው እንጂ ይሄ ብቻ ለኢትዮጵያ በቂ ነው ማለት አይደለም።
ህዳሴ ፉል ካፓሲቲ ቢሰራ 6000 ሜጋዋት ነው እንትን የሚለው። ከዛ በፊት ጊቤ 1700 ነው 1800 ሜጋዋት አውጥቶ ወደ ኢትዮጵያ ፓወር ካፓሲቲ ኮድ 5000 አልሞላም። በቂ አይደለም። ምን አይነት ኢንዱስትሪ ነው በዛ የሚሰራው? ምን አይነት የቤት አምፖልም እንኳን አይበቃም እንኳን ለኢንዱስትሪ ነው። ወሳኝ እንትን ነው፣ ለእድገትም ወሳኝ ነው ከኢንፍራስትራክቸር አንፃር። በዛ ላይ ግድቡ ላይ ብዙ ነገር መስራት ይቻላል። ይሄ ራሱ ግድብ ብቻ እንኳን ፓወር ከማመንጨት አንፃር ብቻ ሳይሆን ሙሉን ቢሰራ አይ ዶንት ኖ ሪፖርቱ ይኖራቸዋል። እናንተ ግን የግድቡን ስፋት እኮ ከአዲስ አበባ እስከ አዋሳ ድረስ የሚያስገድ አይነት ሰፊ ማንሜድ ሌክ ነው። የቱሪስት እንትኑ ገኛ ዚ ሁቨርዳ ምናምን ነገር እንሄደለን እንትን ብዙ ነገር የምትሰርበት ነው። ዙሪያውን ሆቴል ቢሰራ፣ ፓርክ ሪክሬሽን እንትን ቢሰራ፣ ፊሽንግ ቢሰራ፣ እንትን አይላንድ ለአይላንድ ሁሉ አለው መሀል ላይ ሁሉ እና ብዙ ነገሮች የምትሰርበት ፕሮጀክት ነው። ለኢንካም ማለት ነው ከፓወርም
ነው። ብዙ ኢትዮጵያውያን ባለሙያዎችም ደግሞ በህግ ቢባል በምን ቢባል በሙያቸው ብዙ አስተዋጽኦ ያበረከቱበት ነው እና ትልቅ ነገር ነው።
ከዛ አልፈን
ያልቃል እንግዲህ ግጥ የህዝብ አስተዋጽኦ አንዳንዴ ሞቅ ይላል፣ አንዳንዴ በረድ ይላል። ግን በጣም ብዙ ሰዎች ለረጅም ጊዜ ከስልካቸው በየቀኑ የሚያዋጡ ሰዎች አሉ፣ በስልካቸው አማካኝነት እና በጣም ኮሚትድ የሆኑ ሰዎች አሉ። በአሜሪካ የሚኖሩ ኢትዮጵያውያን የሚሰባሰቡበት የኢትዮጵያ ማህበር አላቸው። ቅድም ጠቀስ አድርገዋል። ግን አንዳንዶቹ ጠንካራ ናቸው፣ አንዳንዶቹ ብዙ አይሳካላቸውም። የእምነት ቦታዎች አሉ። ሊትል ኢትዮጵያ የተሰኘ መንገድም አላችሁ እናንተ፣ ድርም ቁብም እንደዚሁ ቅድም አንስተዋል። ስለዚህ ይሄ በተለይ ይሄ ሊትል ኢትዮጵያ የሚለው ሎስ አንጀለስ ውስጥ ነው መጀመሪያ አይደለ የተሰየመው? የዋሽንግተኑ እንኳን አልተሳካም ይመስለኛል። እሱም ደግሞ ስህተት ነበር፣ ሎኬሽኑ ስህተት አለው። እና ይህንን እንግዲህ የአመት በዓል ሌላው የዚህ የአመታዊ እግር ኳስ በዓሉም አለ። ትሄዳለህ አንተ?
ሊትል ኢትዮጵያ እሄዳለሁ።
አመታዊ በዓል ነው።
አመታዊ በዓል ሲሆን እሄዳለሁ። አንዳንድ ጊዜም እንደዚሁ ሬስቶራንቱ እሄዳለሁ። ግን አመታዊ በዓሉ ጥሩ ነው። ብዙ ትልቅ እንኳን ባይባልም ኮሚኒቲውን የሚያገናኝ ነው። ራሱ ሊትል ኢትዮጵያን ኢንትሮዲስ ማድረጉም ጥሩ ነገር ነው። በተለይ አንድ ጊዜ ሲሄድ ያየሁት ነገር ብዙ ፈረንጆች ኢትዮጵያውያን እንደ ሰሞን አዳፕት ማድረግ ጀምረው ነበር እና ብዙ ህጻናቶች ይዘው የመጡ ፈረንጆች አይቻለሁ። እዛና ጥምቀት ላይ ጥምቀት የሚከበራል ባይዘ ያው ካልቸራል እንትሉ እንዲያዩ
ልጆቹ እንዲያዩ የሚመስላቸውን ሰው እንዲያዩ
ስለማድረግ ፖዘቲቭ ነገር አለው። ስለ ኢትዮጵያ ትልቅ እንትን አለው። የኳስ ጨዋታው በአመት አንድ ጊዜ በተለያየ ስቴት ነው የሚደረገው። እስካሁን ሬላቲቭሊ እንግዲህ የቆየ ድርጅት ሳይከፋፈል ብዙ ያው ትንሽ ሞክሮት ነበር፣ ግን ሳይከፋፈል የቆየ እሱ ነው።
እውነት ነው፣ እውነት ነው። ጥሩ ነው። በዚህም ሊመሰገኑ ይገባል።
ፖዘቲቭ ነው በጣም። ያን ያህል ብዙ አመት ነው የቆዩት። ብዙ አመት አንድ ላይ ቆይተዋል። ምክንያቱም የእኛ ድርጅት ከመሰብሰብ ነው የሚከፋፈለው ብዙና
በጣም ያሳዝናል። ያሳዝናል። መራመድ ያልቻል ነው አንድ እንቅፋት እንግዲህ ይሆናል።
ልክ ነው።
ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። ከእንግዳችን የሎስ አንጀለስ ነዋሪው የምህንድስና ባለሙያና ገጣሚው ከአቶ ሽመልስ አማረ ጋር ያደረግነው ጨዋታ የመጀመሪያው ክፍል ይህን መሳይ ነበር። ወደ ሁለተኛው ክፍል ከመሄዳችን በፊት ሙዚቃን ጋብዛችኋለን። ከጥቂት ደቂቃዎች በኋላም ሁለተኛውን ክፍል ይዘንላችሁ እንቀርባለን። ሸገር 102.1 የእናንተ ሬዲዮ።